voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮች። ከዋሽንግተን ዲሲ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ካሁን 3 ሰዓት እስከ 4 ሰዓት የሚተላለፈውን የቅዳሜ የካቲት 18 2009 ዓ.ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የዓለም ዜናዎችን እናስቀድማለን። ከዚያም ሳምንታዊ የቅዳሜ ውይይት ዝግጅት ይከተላል። ገዢው ፓርቲ ኢህአዴግ በሀገር ውስጥ ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጋር ክርክርና ድርድር ሲያካሂድ ከጠረጴዛው የራቁት ፓርቲዎች የትኞቹ ናቸው?
እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፊያ እንዳይካሄድ ህዝቡ ነጻነቱን መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም።
ከኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራር አንዱ አቶ ሐሰን አብዱላሂን ድምፅ ነው የሰማነው። ከዜና ቀጥሎ ይቀርባሉ። ከዚያም በሁለተኛው አጋማሽ ለሙዚቃ ቃና የተመረጡ የእንግሊዝኛ ዜማዎችን ይዛ ጽዮን ግርማ አብራችሁ ታመሻለች። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ወደ ዓለም ዜና እንለፍ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሶሪያ ምዕራባዊ ከተማ በሆምስ ዛሬ የደረሱ ጥንድ አጥፍቶ ጠፊዎች ጥቃት በትንሹ ለ42 ሰዎች ሕይወት መጥፋት ምክንያት ሆነዋል። ከሰለባዎቹ መካከል አንድ ከፍተኛ የሀገሪቱ የደህንነት ባለሥልጣን ይገኙበታል ተብሏል። በሶሪያ የሰብአዊ መብቶች ቃፊር መግለጫ መሠረት ደግሞ በሀገር ውስጥ ደህንነት ጥበቃና በወታደራዊ የስለላ መሥሪያ ቤቶች አቅራቢያ የአጥፍቶ ጠፊ ጥቃቶቹን ያደረሱት በርካታ ሰዎች ናቸው። ለዛሬው ጥቃት ከአልቃይዳ ጋር ግንኙነት ያለው ቡድን ኃላፊነት ወስዷል። አምስት ነውጠኞቼ ማዕከላዊ ሆምስ ውስጥ የሚገኙ በከባዱ ጥበቃ የሚደረግላቸውን ሁለት ወረዳዎች አጥቅተዋል ብሏል። ሆምስ ላለፉት ሦስት ዓመታት በመንግሥቱ ሙሉ ቁጥጥር ስር ቆይታለች። የኢራቅ ወታደራዊ ባለሥልጣናት እንደገለጹት በዩናይትድ ስቴትስ የሚታገዙት የኢራቅ ኃይሎች ወደ ምዕራብ ሞሱል ዘልቀው በገቡ ቁጥር ከባድ ምላሽ እየገጠማቸው ነው። ሞሱል የመጨረሻዋ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ጠንካራ ይዞታ መሆኗ ይዘገባል። ሌተና ኮሎኔል አብዱል አሚር አልሙሐመዳዊ ለፈረንሳይ የዜና ወኪል ሲናገሩ ቀደም ሲል የሞሱልን አውሮፕላን ማረፊያ አስለቅቀው የያዙ በርካታ የኢራቅ መንግሥት ወታደሮች በአሁኑ ወቅት የቱርክ ቆንስላ ጽሕፈት ቤትንና ሌሎች የመንግሥት ሕንፃዎችን ለማስለቀቅ ወደ ሰሜን የከተማይቱ መሃል እየገሰገሱ ናቸው ብለዋል። ያም ሆኖ ግን በእስላማዊ መንግሥቱ ነውጠኞች ተይዛ ወደ ቆየችው ከተማ መሃል በገቡ ቁጥር ከባድ መከላከል እየገጠማቸው መሆኑን ኮሎኔሉ አልሸሸጉም። የዳኢሽ ተዋጊዎች ነዋሪዎቹን በመከላከያነት እንደሚጠቀሙባቸውም አልሙሐመዳዊ ጨምረው አስረድተዋል። የዋይት ሀውስ ቤተ መንግሥት ዋናው እልፍኝ አስከልካይ ሪንስ ፕሪቡስ በትራምፕ ፕሬዝደንታዊ ምርጫ ዋና አስተባባሪዎችና በሩሲያ መካከል ግንኙነት ነበር ተብሎ የቀረበውን ዜና አስመልክቶ ከኤፍቢአይ ማለትም ከፌዴራሉ የምርመራ ቢሮ ከፍተኛ ባለሥልጣናት ጋር መነጋገራቸውን የትራምፕ አስተዳደር ከፍተኛ ባለሥልጣናት አረጋግጠዋል። ኤፍቢአይ ምርመራ በያዘበት ጉዳይ ላይ በዋይት ሀውስና በፌዴራሉ ቢሮ መካከል የተካሄደው ውይይት የቆየውን የፍትሕ ሚኒስቴርን የሥነ ምግባር መመሪያ ሊጥስ ይችላል ተብሏል። ማንነታቸው እንዳይገለጽ የጠየቁ የአስተዳደሩ ከፍተኛ ባለሥልጣናት ግን ትላንት ለጋዜጠኞች ሲናገሩ በሲኤንኤንና አሶሲየትድ ፕሬስ የቀረቡትንና ዘኒውዮርክ ታይምስ ጋዜጣ ዋይት ሀውስ ኤፍቢአይ ዜናዎቹን ውድቅ እንዲያደርግ ጠይቆ እምቢ ተባለ የሚለውን ዜና አጠንክረው አስተባብለዋል። በ2016ቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ወቅት በትራምፕ ቅርብ ረዳቶችና በሩሲያ መንግሥት ባለሥልጣናት መካከል ግንኙነት አልነበረም ነው የሚሉት የአስተዳደሩ ከፍተኛ ባለሥልጣናት። የሲኤንኤን ዘገባ ፕሪቡስ ዜናዎቹን ውድቅ እንዲያደርጉ የኤፍቢአይውን ዲሬክተር ጄምስ ኮሚንና ምክትላቸውን አንድሩ ማኬብን ጠይቀዋል ይላል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እየፈራረሱ ናቸው ያሏቸውን ተቋማት ለመገንባት ያቀረቡት የአንድ ትሪሊዮን ዶላር እቅድ በዋሽንግተን ለሶስት ቀናት የሚሰበሰቡት የክፍላት ሀገር ዋና አስተዳዳሪዎች ቁልፍ ትኩረት ይሆናል። በፖሊሲዎች ላይ የሚካሄደው የዋና አስተዳዳሪዎቹ ዓመታዊ ስብሰባ በተጨማሪም የጤና ጥበቃንና የትምህርት ይዞታን ለማሻሻል፣ የሕፃናት ልጆችን መራብ ለማስቀረትና የሳይበር ጥቃቶችን ለመመከት የሚያስችሉ ዘዴዎችን በመፍጠር ላይ ይወያያል። የካሊፎርኒያው ገቨርነር ጄሪ ብራውን በትላንትናው ዕለት የጎርፍ ውሃን ለመቆጣጠርና ለአስቸኳይ ጊዜ እርዳታ አቅርቦት የሚውል የ437 ሚሊዮን ዶላር እቅድ አቅርበዋል። ዋና አስተዳዳሪው ይህን እቅድ ያቀረቡት በቅርቡ ለ200,000 ሰዎች ከቤት መፈናቀል ምክንያት የሆነውን የውሃ ግድብ ሞልቶ መፍሰስ ያስከተለውን ጎርፍ ስጋት ተከትሎ ነው። ዜናው አበቃ።
የዓለም ዜናዎቹን አድምጠናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ገዢው ፓርቲ ኢህአዴግ በሀገር ውስጥ ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጋር ክርክርና ድርድር ሲያካሂድ ከጠረጴዛው የራቁቱ ፓርቲዎች የትኞቹ ናቸው? የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ሲሆን ከገዢው ፓርቲ ጋር ከአሁን ቀደም ድርድር ያደረገ ቢሆንም በዚህኛው ግን አልተሳተፈም። ለመሆኑ ድርጅቱ የሚመራባቸው ደግሞም የሚታገልላቸው ዓላማዎች ምንድን ናቸው? ሄኖክ ሰማእግዜር ዝርዝሩን ይዟል።
እዚህ የአሜሪካ ድምፅ ስቱዲዮ አቶ ሐሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የሥራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ኃላፊ አብረውን ይገኛሉ። እንኳን ደህና መጡ ወደ ዋሽንግተን።
እንኳን ደህና ቆያችሁ። በጣም ነው የማመሰግነው።
የኦጋዴን ብሔራዊ ነጻ አውጪ ግንባር ዓላማ ምንድን ነው? ዋና ዓላማዎቹ፣ ፖለቲካ ግቦቹ?
በደንብ ነው የሚታወቀው የኦጋዴን ነጻነት ግንባር ዋና ዓላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል፣ ኦጋዴኖች አገሪቷን ለመበታተን ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋዴን ህዝብ የራሳቸውን እኩልነት፣ ነጻነት፣ ዲሞክራሲ የሰፈነበት ሀገርን እንዲያገኙ ነው። ዋናው
ሀገር እንዲያገኙ ያ ማለት መንግስት የመመስረት ነው ወይስ ጠቅላላ ኢትዮጵያን ያካተተ?
መንግስት መመስረት ሳይሆን መንግስት መመስረት የሚችለው ህዝቡ ነው፣ እኛ አይደለም። እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፊያ እንዳይካሄድ ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ።
ስለዚህ ህዝቡ የራሱን እድል እጣ ፋንታ እንዲወስን እንታገላለን ሲሉ ደግሞ የትጥቅ ትግል ነው የምታካሄዱት። ለምን ይህን ስልት መረጣችሁ?
ኦኬ፣ እንደሚታወቀው በአፍሪካ ትጥቅ ትግል የሚያወጣው እኛ ከመጀመሪያውኑ ጀምረን ኦቢናግ የተመሰረተው እንደ አውሮፓ አቆጣጠር አጎስት 15 1984 ዓ.ም ነበር እንደ አውሮፓ አቆጣጠር። ይህ ሁለቱ ክፍሎች ከመጀመሪያውኑ ጀምሮ ነበርን የትጥቅ ትግል እና በሰላማዊ መንገድ በሁለቱንም እየሞከርን ነው ያለን። የሚያወጣው መንገድ ደግሞ በትጥቅ ብቻ ሳይሆን በሰላማዊ መንገድ ነጻነታችን እና ፍትህ፣ እኩልነት ማግኘት ይቻላል። ግን በሁለቱ መስኮች በመስራት ላይ ነው አሁን በአሁኑ ጊዜ ያለ ነው እንጂ በትጥቅ ትግል ብቻ አይደለም። የፖለቲካ የዲፕሎማሲ ህዝባችንን ሞባላይዝ ለማድረግ ይሄ ሁሉ አለን። ግን ያው ባለፈው ጊዜ እንደሚታወቀው ሁሉ ደግሞ ከኢትዮጵያ መንግስት ጋር የሰላም ድርድር ጀምረን ነበረ እና በአርማችን ላይ እንደሚያስታውቀው ጠመንጃ አለ፣ እስክሪብቶና ደብተርም አለ። ያ ማለት የኦጋዴን ችግር የሚፈታው በሁለቱም በኩል ሁለቱም አማራጮች አሉ። በጠረጴዛ ዙሪያ በድርድር የሚፈታል እናምናለን። ያ ካልተፈታ ደግሞ ያው በጠመንጃ ይመጣል ማለት ነው እና በአሁኑ ጊዜ በኢትዮጵያ ያለው የዲሞክራሲ ሁሉ በር ስለተዘጋ አንደኛ አማራጭ ሌሎችም ተቃዋሚ ድርጅቶች ከአሁን በፊት በዲሞክራሲ ይፈታል ብለው ነበር የሚያምኑት። ግን አሁን እንደሚታወቀው ሁሉ በር ተዘግቷል። ኢህአዴግ ነው የመጨረሻውን ምርጫ 100% 100% ያሸነፈው። ያ ሁሉ ደግሞ የኢትዮጵያን የነበራቸውን ተስፋ የኢትዮጵያ ተቃዋሚ ቡድኖችን የነበራቸውን ተስፋ ጭላንጭል ዘግቶታል ማለት ነው።
ስለዚህ እንግዲህ ስለ አፍሪካ በአፍሪካ የትጥቅ ትግል ነው የሚያዋጣው በማለት ነበር የጀመሩት። እንግዲህ በአህጉሪቱ ከሚገኙ 54 ሀገሮች ወደ 22 የሚሆኑት በህዝብ የተመረጡ ዴሞክራሲዎች ያሉባቸው ናቸው ኢትዮጵያን ሳይጨምር። እርግጥ የኢትዮጵያ መንግስት በህዝብ የተመረጠ ዴሞክራሲ ነው ያለኝ ቢልም የኢትዮጵያ መንግስት እናንተን የሚመለከታችሁ እንደ ድርድር አካል ወይ ደግሞ እንደ ፖለቲካ ተቃዋሚ ሳይሆን በፓርላማም ሽብርተኛ ድርጅት ብሎ ነው የሰየማችሁ። እንዴት ነው ሽብርተኛ ድርጅት ብሎ ከሰየማችሁ መንግስት ጋር አንድ የምትደራደሩት? እነሱስ በምን መስፈርት ነው ከእናንተ የተደራደሩት?
እኔ እንደሚመስለኝ ይህ ጥያቄ ለእኛ ሳይሆን ለእነሱ ነበረ መጠየቅ የሚገባው። ግን እንደምናውቀው የኢትዮጵያ መንግስት እኛ ብቻ አይደለም ሽብርተኛ ብሎ የሰየመው። ኦናግም የኦሮሞ ነጻነት ግንባርም እንደዛ ብሎ ነበረ። ግንቦት ሰማንያም እንደዛ ብሎ ነበረ። ግን ሽብርተኛ ማለት እኮ ራሱ ቃሉ መዘርዘር መቻል አለብን ማን ሽብርተኛ እንደሆነ። ህዝቡን የራሱን ህዝብ የሚገልል መንግስት ነው ሽብርተኛ ወይስ ለነጻነቱ፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ? ሽብርተኛ ማለት ምን ማለት ነው? ሽብርተኛ እኮ እንደ አሸባብ ማለት ነው።
አልሸባብ ጋር ያላችሁ ግንኙነት
እሱ? በጭራሽ። እኛ ከአሁን በፊትም አሸባቦች ከእኛ ማዕከላዊ ኮሚቴ አስሮ ገሎብናል። መጨረሻ አሁን ባለ ከሁለት ወር በፊት መከላከያ ዋና ኃላፊያችን ነው የገደሉት። እና ከአሸባብ ጋር ጠብ ነው ያለን። ማንን ነው አሸባብ ከኦጋዴን ያስወጣው? አሸባብ ኦጋዴን ሊረግጥ አይችልም። እኛ ላይ ያስወጣ ነው። የኢትዮጵያ መንግስት ከአሸባብ ጋር ይሰራል፣ እኛ ግን ከአሸባብ ጋር እንዋጋለን። ይሄ ነው እኮ ሽብርተኛ ማለት።
እርግጥ የኢትዮጵያ መንግስት አልሸባብን ለመዋጋት ነው ሶማሊያ ያለሁት ይላል።
ያዘበት ነው። ምክንያቱም አንዳንድ አሉ ኢንፎርሜሽን የምናገኛቸው ኢትዮጵያ መንግስት ከአሸባብ ጋር ይሰራል ብለን ነው ምናምነው።
እንግዲህ የኢትዮጵያ መንግስት ይህንን አይልም። የኦጋዴን ብሔራዊ ነጻ አውጪ ግንባር በሚያደርገው እንቅስቃሴ በተለይ በኦጋዴን አካባቢ ሶማሌ ክልል ውስጥ ምን ያህል ወታደሮች አሏችሁ? የትጥቅ ትግል የምታደርጉ ከሆነ
እንደሚታወቀው የኦጋዴን ነጻነት ግንባር ከ1994 ዓ ም ጀምሮ ከኢህአዴግ ጋር ወይም ከቲፒኤልኤፍ ጋር ሲዋጋ ነበር እና አሁንም ውጊያው እንደቀጠለ ነው። 20 ዓመት ተቆጥረዋል። ኃይል ይህን አሁን በዚህ ኢንተርቪው ላይ ይህንን ያህል ኃይል አለን ብዬ ለመናገር አልፈልግም። ምክንያቱም ይሄ ሚሊትሪካሊ ስትራቴጂ ስለሆነ ይህንን ያህል ኃይል አለን ብዬ ለመግለጽ አልፈልግም። ግን
ስልታችሁ ግን እንደዚህ በቀጥታ ከኢትዮጵያ መንግስት ሰራዊት ጋር ከመጋፈጥም ያለፈ በህዝቡ ውስጥ ተሰግስጎ ያሉ የጦር ሰራዊት አባላት ያሉበትና በቀጥታም ቢሆን ደግሞ ከኢትዮጵያ መንግስት ሰራዊትም ጋር በቀጥታ የተኩስ ልውውጥ የምታደርጉባቸው አጋጣሚዎች እንዳሉ የእናንተም መግለጫዎች ያትታሉ። የኢትዮጵያን መንግስት በተለያየ መልኩ የሚገልጸው ጉዳይ ነው። ይህን ስልት ለምን መረጣል?
ምክንያቱም ኢህአዴግ አገሪቷን ከተቆጣጠረ ወዲህ 1991 ዓ ምት እንደ አውሮፓ አቆጣጠር የነበረውን ጊዜያዊ መንግስት ተሳትፈን ነበር እና ተስማምተን በቻርተሩ ላይ ለሁለት ዓመት ያህል ትራንዚሽናል ገቨርንመንት ላይ ይመሰረታል ብለን ካመን በኋላ ከተፈራረምን በኋላ እና ፓርላማዎች ከገባን ውስጥ ኢህአዴግ የራሳቸውን ጉልበትና ኃይል ካጠራቀሙ በኋላ ውሳኔ ወስዶብን የእኛን ጦር ወርሮ የራሳቸውን ቡበት ወይም ዝም ብሎ በስም የሆነ ፓርቲ መስርቶ ከእኛ ጋር ጦርነት ጀመሩ። የተገደድንበት ጦርነት ነው። እኛ የመረጥነው ሳይሆን እነሱ ሄድኳርተራችን ላይ ዘመቻ በማካሄድ ሼክ ኢብራሂምን የቀድሞው የኦቢናግ ሊቀመንበርን ለመግደል በጥቅስ ነው የወጡት ያን ጊዜ።
ስለዚህ ልክ ተመሳሳይ ነው። የኦሮሞ ነጻ አውጪ ግንባር ኦነግም በተመሳሳይ በሽግግር መንግስት ውስጥ ከተሳተፉ በኋላ አመራሮቹ የወጡበት ሁኔታ ነው ያለው። ሁሉን አሳታፊ እኩል የሆነ የፖለቲካ መድረክ ስለሌለ ማዕከላዊ መንግስት ነው ሁሉን የሚቆጣጠረው በሚል ነው የወጡት። ስለዚህ መንገዳችሁ አንድ አይነት ይመስላል በዚህ ዙሪያ። እዚህ ላይ አንድ ማነሳው ጥያቄ ምንድን ነው፣ ከየትኞቹ ድርጅቶች ጋር ነው ተባብራችሁ አሁን የምትሰሩት? የትብብራችሁስ አምዶች ምንድን ናቸው? በምን ሁኔታዎች ነው የምትተባበሩት?
ጥሩ ጥያቄ ነው። ትብብር ያለን ከኦነግ ጋር፣ ኦሮሞ ነጻነት ግንባር፣ ከቤኒሻንጉል ነጻነት ንቅናቄ፣ ከሲዳሞ ብሔራዊ ነጻነት ግንባር፣ ከጋምቤላ እና ከቤኒሻንጉል ጋር ነው ያለ ነው። አምስት ድርጅቶች ነው አንድ ላይ መተን ትብብር የፈጠረው። ይህ ትብብር ምን ይባላል? ፒኤኤፍዲ ፒፕልስ አሊያንስ ፎር ፍሪደም አንድ ዲሞክራሲ፣ የህዝቦች ንቅናቄ ለዲሞክራሲና ለነጻነት ነው። መስፈረታችን ያው አዲሱቷን ኢትዮጵያ ተፈጥሯ ህዝቡ የራሱን እድል የራስ መወሰን መብት እንዲከበርለት ነው ይህንን አምስቱ ድርጅቶች የተስማሙበት እና ያም ሆኖ አሁን ከሌሎችም ድርጅቶች ጋር በመነጋገር ላይ ነው ያለ ነው። እና ለምሳሌ
ስለዚህ እንግዲህ አሁን በፖለቲካ ንግግር ብዙ ጊዜ ከፖለቲካ ተቃዋሚዎች ጋር በመነጋገር ጊዜ ህዝቡ የራሱን ጣፋንታ ይወስን የምንል ከሆነ ብዙ ጊዜ ያ ማለት ራሱን ችሎ ሀገር የመመስረት ፍላጎት ያላቸው ሰዎች ናቸው ህዝቡ የራሱን እድል በራሱ ይወስን የሚል ሐሳብ ሲያራምዱ የምንሰማው።
አዎ ትክክል።
ሐሳባችሁ እንደዛ ነው?
እኔ እኮ ቅድም ነገርኩ።
ደግሜ እየጠየቅኩ
ነው። እሺ ህዝቡ ነው ራሱን ቢወስነው የራሱን እድል በራሱ ህዝቡ እንዲወስን ነው እኛ ዋና ዓላማችን። ግን እኛ ጣልቃ ገብተን ትቆረጣላችሁ አንልም። እኛ ህዝቡ ነጻነቱን፣ እኩልነቱን፣ ፍትህ እንዲያገኝ እና የአንድ ብሔረሰብ የበላይነት እንዲቀር አዲስ ኢትዮጵያዊት እንድትመሰረት አሁን እንደሚታወቀው ሁሉ የኢትዮጵያ ህዝብ ተነስቶ ነው ያለው። ከኦሮሞ ወንድሞቻችንና እህቶቻችን እየተገደሉ ናቸው። የአማራ ወንድሞቻችንና እህቶቻችን እየተገደሉ ናቸው። ያ ሁሉ በኦጋዴን የተጀመረው አሁን እጣው ሌላ ቦታ ደርሷል እና ህዝቡ ከጎን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሆይ ብሎ ነው አሁን ህዝቡ የተነሳው። ያ እንዳይሆን ኢትዮጵያ በአሁኑ ጊዜ ያለችው በመስቀለኛ መንገድ ነው ያለችው። ይህ መስቀለኛ መንገድ ምናልባት እንደ ሱሪያ እንደ ሶማሊያ እንዳትሆን አንድ ላይ መተን ያለንን ልዩነት ተነጋግረን ይህንን ቲፒኤልኤፍን መንግስት እንዴት ከስልጣን ለማውረድ ብዙ ዝግጅቶች እየተደረጉ ነው አሁን በአሁኑ ሰዓት እና አክቲቪቲዎች አሉ አሁን እንቅስቃሴ ማለት ነው። እና በአሁኑ ጊዜ በኢትዮጵያ የሚታየው በጣም አስቂኝ ድርጊቶች ስለሚፈጸሙ ያ ደግሞ የሚያመራው መንገድ በጣም አስቃቂኝ ሊሆን ይችላል። እና ያ እንዳይሆን ማንኛውም ብሔረሰብ ትግሬም ቢሆን መብቱን እንዲያገኝ፣ አማራም ቢሆን መብቱን እንዲያገኝ፣ ኦሮሞም ቢሆን እንደዛው እንጂ እኛ ከትግሬ ጋር ጥላቻ የለንም፣ ከአማራ ጋር ጥላቻ የለንም፣ ከኦሮሞ ጋር ጥላቻ የለንም። አንዳንድ ችግሮች አሉ። አሁን እንደሚታየው ኢህአዴግ ምንድን ነው የሚያደርገው? ህዝቡን ለመከፋፈል ሆን ብሎ የልዩ ፖሊሶችን መሳሪያ እያቀበለ የኦሮሞ ወንድሞቻችንና እህቶቻችን እንዲገደሉ ያስደርጋል። ሌላው ደግሞ ኢህአዴግ ራሱ መልሶ ኦቢዲዮን አስታጥቆ ሶማሌዎቹ እንዲገደሉ ያደርጋል። ይህ ለወደፊቱ ለአገሪቷ መጥፎ አዝማሚያ እንደሚያስገባ ነው የምናየው። ሌላው ደግሞ በአሁኑ ሰዓት በኦጋዴን ውስጥ ድርቅ አለ። ከብቶች የሞቱ ናቸው። ሰዎች በረሃብ እና በውሃ ጥም ምክንያት የሞቱ ናቸው። ምንም የተደረገላቸው እርዳታ የለም። ቢደረግላቸውም ለዚህ ብሎ ለቲቪ እና ለይስሙላ ነው እንጂ ትክክለኛ እርዳታ አስፈላጊውን እርምጃ አልተወሰደም ብለን ነው ምናምነው። እና
የኢትዮጵያ መንግስትም ወደ 5 ሚሊዮን የሚሆኑ ሰዎች አስቸኳይ ጊዜ እርዳታ እንደሚያስፈልጋቸው በአምስት ክልሎች ሶማሌ ክልልን ጨምሮ የገለጸበት ሁኔታ ነው ያለው። የአስቸኳይ ጊዜ እርዳታም እያደረሱ እንደሆነ ይናገራሉ። እናንተ ከዚህ የተለየ አስተሳሰብ ነው ያላችሁ?
አሁን አንድ ጊዜ እንትን ኮሌራ አለ በቀብሪ ዳህርና በደጋፉር። በዚህ ሳምንት ብቻ ከ50 በላይ ሰዎች ሞተዋል። ሰምተህ ታውቃለህ ስለዚህ ጉዳይ?
ኮሌራ እንዳለ የኢትዮጵያ መንግስት ቃል አቀባይም አነጋግረናቸው ነበር። የጤና ጥበቃ ባለስልጣናት ወደ አካባቢው እየተንቀሳቀሱ የሕክምና እርዳታ እያደረጉ እንደሆነ ገልጸዋል። እንግዲህ የእነሱ ቃል ነው። ይህን መረጃም ከእናንተ ሰምተን ነው ይህን ሁኔታ ለማጣራት ወደ መንግስቱ የደወል ነው። የኮሌራ በሽታ መከሰቱን፣ ድርቁ መኖሩን እነሱም አይክዱም። ግን ሁኔታውን ለመቀየር እየተንቀሳቀስን ነው ይላሉ። እንግዲህ ስለ ሶማሌ ክልል እየተነጋገርን ከሆነ አስቀድመው በኢትዮጵያ የነበሩ ህዝባዊ እንቅስቃሴዎችን አስመልክቶ ህዝቡ አሻፈረኝ እያለ ነው፣ እምቢ እያለ ነው፣ እየተነሳ ነው። እኛም በተከታታይ ስንዘግብባቸው የቆየናቸውን ጉዳዮች አንስተው ነበር እርሶ። የሶማሌ ክልል ውስጥ ግን ከዚህ በፊት ብዙ እንቅስቃሴ ይታይ የነበረበት የሶማሌ ክልል ብዙም እንቅስቃሴ ሳይታይ ነው ያለፈው። በዚህ ባለፈው አንድ አመት በተለይ በኦሮሚያና በአማራ ክልል ላለፉት 4 ወራት የተከናወኑትን ሁኔታዎች ስንመለከት፣ እንዲያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሶማሌ ፕሬዚዳንት ጋር ሆነው ምስጋናቸውን ለማቅረብ ወደ አካባቢ ተጉዘው ነበር። ለምንድን ነው ሶማሌ ክልል ውስጥ እንደናንተ ያሉ ድርጅቶች ባሉበት እንቅስቃሴ ሊኖር ያልቻለው? የኢትዮጵያ መንግስት ያደረገው የተለየ ነገር አለ?
አዎ፣ እንደሚታወቀው ቅድም እንደነገርኩ የኢትዮጵያ መንግስት ከ170 ሺህ በላይ ጦር ነው ያሰፈረው ኦጋዴን ባለፈው 20 አመታት እና ህዝቡ የተረገጠ የተጨቆነ
በአንድ ወቅት አይደለም
የተገደሉ ህዝብ ነው ኦጋዴን ውስጥ ያለው። በጣም የተጨቆኑ የተረገጡ ህዝብ ስላለ ለህይወታቸው ነው የሚፈሩት። እና አንዳንድ እንቅስቃሴዎችም ይታያሉ፣ ግን እንደ ሌሎቹ ምክንያቱም ኢህአዴግ ኦጋዴን ብቻ ነበረ ትኩረቱን ያዘውረው ካለፉት 20 አመታት እና ሌሎችን ሪጅኖችን ወይም ክልሎችን ትቶ ፊቱን እና ሀይሉን በደንብ ያዘውረው ኦጋዴን ብቻ ነበረ። አሁን በጀል ኦጋዴን ውስጥ ከ10 ሺህ ከ15 ሺህ በላይ የሆኑ ሰዎች ነው የታሰሩት። ባለፈው ሚኒያፖሊስ ላይ ሆነን 2 የኦጋዴን አንድ ወንድ ልጅ እና አንድ ሴት ልጅ ታስረው እንዴት በዛ ላይ እንደተሰቃዩት ቢነግሩ ራሴ ታላቅሳለ። እና እዛ አካባቢ የሚደረገው የሰብአዊ መብት ጥሰት ሊተንተን የማንችልበት ጉዳይ ነው የደረሰው እና ብዙ ችግሮች እዛ ስላሉ ግን ከልባቸው ይፈልጋሉ። ምክንያቱም የእኛን ጦሩን ይደግፋሉ፣ የእኛን አላማ ይደግፋሉ። ግን ያለው የፖለቲካ ስፔስ ቦታ ክፍት የለም፣ የፖለቲካ ስፔስ ክፍት የለም። እና ያም ሆኖ አሁን እንቅስቃሴ የተጀመረው ነው። ኢሜይል መጻፍ ጀምረዋል፣ የተለያዩ ነገሮችን ማድረግ ጀምረዋል። እና
ስለዚህ የኢትዮጵያ መንግስት እንግዲህ ከፍተኛ የሆነ ጥበቃ፣ በተለይ ደህንነት፣ የወታደራዊ ጥበቃ በዛ አካባቢ በማድረጉ ሰዎች ለመናገር ለመንቀሳቀስ የሚቆጠቡበት ሁኔታ እንዳለ እርሶ ሲገልጹ ነበር። ታዲያ እንደዚህ ባለ ሁኔታ እንዴት ነው እናንተ ሰው መናገር የፈራን ማህበረሰብ እንዴት ነው ወደ ትጥቅ ትግል ለማስነሳት የምትችሉት? ይሄ ሁኔታ የእናንተን ስራ አጣብቂኝ ውስጥ አስገብቶታል ወይ?
ይሄ የማይካድ ሀቅ ነው። አዎ፣ ምክንያቱም ህዝቡ እንዳልኩት በጣም የተጠበቀ በተለይም ኢትዮጵያ ሰላዮች ቡድን እንዳውም ስልክ አገር ቤት ለመደወል ያዳምጣሉ። እና ይሄ ሁሉ ችግር አለ። ህዝቡ የራሳቸውን ችግር እንኳን ለዓለም ለማሳወቅ አንዳንድ ጊዜ ያዳግታል። የተለያዩ የበጎ አድራጎት ድርጅቶች ብዙ የሉም እዚያ አካባቢ። አንዳንድ ቦታ ነው ያሉት እንደ ዞን ሊማን፣ ሽኒሌ። ግን ኦጋዴን ውስጥ ወደ ቀብሪ ዳሃር ቀብሪ ዳሃር ጎሬ ምናምን ትወስድ የተለያዩ በጎ አድራጎት ድርጅቶች የሉም። አንዳንድ ምናልባት ሊኖሩ ይችላሉ በኢትዮጵያ ወታደሮች ፍቃድ ግን ጋዜጠኞች አይፈቀድላቸውም። ገለልተኛ ቡድን አይፈቀድላቸውም።
በቅርቡ የኢትዮጵያ መንግስት የሶማሌ ክልል ቃል አቀባይ ይህንኑ አስመልክቶ ሲናገሩ ጋዜጠኞችም የእርዳታ ድርጅቶችም መንቀሳቀስ እንደሚችሉ ነው። አሁን ከዚህ በፊት ክልከላው እንደነበረ እናውቃለን። ይህም በተመለከተ ምን መረጃ አላችሁ?
አዎ፣ ይሄ እንደሚታወቀው ከተለያዩ ድርጅቶች ጋር ግንኙነት አለን። አንዳንድ ድርጅቶች ይፈቀድላቸው ለይስሙላ በኦጋዴን ውስጥ የሚደረገው ሰብአዊ ጥሰቶች ዛሬ ብንጀምር እስከ ክሪስማስ ኤቭ መናገር እንችላለን። ምክንያቱም የሰብአዊ ተሟጋቾች ድርጅቶች ስለዚህ ጉዳይ ብዙ ኢንፎርሜሽኖች ሰብስበው በዌብሳይቶች ላይ በተለያዩ ኮንፈረንስ ላይ
አምነስቲ ኢንተርናሽናል ባለፉት 10 ዓመታት በኦጋዴን ያለውን ሁኔታ እንዲያውም በ2008 እና በ2009 ዓመተ ምህረት ዋናው የኢትዮጵያ የሰብአዊ መብት ጥሰት ማዕከላቸው የነበረው የኦጋዴን ክልል ነው፣ ሶማሌ ክልል እንደሆነ ይታወቃል። ታዲያ አጋሮቻችሁ እነማን ናቸው? አስቀድመን ኢትዮጵያ ውስጥ የፖለቲካ እንቅስቃሴ የሚያደርጉን ገልጸውልናል። ነገር ግን በአፍሪካ እንደሚታወቀው ከጎረቤት ሀገር እየተነሱ ወይም ደግሞ ሌሎች የጎረቤት አጋር የታጣቂ ኃይሎች ጋር አብሮ ስምምነት የመፍጠር ሁኔታ አለ። ከአልሸባብ ጋር አትስማሙም። የሶማሌ መንግስት ደግሞ እናውቃለን ከአዲስ አበባ ጋር ግንኙነቱ የጠነከረ ነው። የሶማሌላንድም እንደዚሁ ከኢትዮጵያ መንግስት ጋር ያላቸው ግንኙነት የጠነከረ ነው። ኬንያም እንደዚሁ። ስለዚህ ማን ነው የሚያገዛችሁ?
እንደሚታወቀው የእኛ ዓላማ የእኛም ስሎጋን ወይም መፈክር የራስን መተማመን ነው አንዱ መፈክራችን እና ከመጀመሪያውን ጀምሮ ይህን ድርጅት ሲመሰረት 1984 ዓ ም የተመሰረተበት ምክንያት ከአሁን በፊት የእኛን ጉዳይ የሶማሊያ መንግስት ይረዳ ነበር እና ጣልቃ ብዙ ነበር የሚገቡት እኛ ኬዝ ላይ እና ያ እንዳይሆን ዌስተርን ሶማሌ ላይብሬሽን የሚባል ነበር የምዕራብ ሶማሌ ነጻ አውጪ ንቅናቄ ያ ቀጥታ በሶማሌ ነበር የሚተዳደረው። ያ እንዳይሆን የራሳችን ወገኖችን ትተን ነው እንትን የራሳችን ድርጅት ከህዝብ ይወጣ ከህዝብ መሀል ይወጣ በህዝብ የተመሰረተ ነው ይሄ ድርጅት የእኛ ድርጅት እና እኛ
ገንዘብ
የምናገኘው ከህዝባችን ነው፣ አገር ውጭም ቢሆን አገር ውስጥም። እና የራሳችን መቻል ነው ዋና እንትን መፈክራችን። ራሳችን መቻል፣ ከሌላው ጋር አብረን መስራት እንፈልጋለን። የረዳን ሁሉ ደግሞ ወገኖቻችን ናቸው። ግን መጀመሪያውኑ እኛ ይህንን ድርጅት ስንመሰርት የራስን መቻል ነው ዋና መፈክራችን። ሶማሊያ ምን ትረዳናለች? ለራሳቸው ምንም የላቸውም፣ ችግር አለባቸው።
ስለዚህ ከህዝቡ ነው ከህዝቡ ነው። ሌላው ጥያቄ እንግዲህ ኢትዮጵያ ውስጥ የሚደረጉ በተለይ የትጥቅ ትግሎችን ሆነ የፖለቲካ ትግሎችን ከሩቅ ሆነው የሚያስተባብሩ መሪዎችን የምጠይቀው ጥያቄ ነው። ብዙዎቻችሁ የኦብነግ አመራር አባላት በእንግሊዝ ሀገር፣ በእርሶ ዴንማርክ ነው የሚኖሩት። እንዴት ነው በርቀት የወታደራዊ እንቅስቃሴን እንደዚሁም ደግሞ የህብረተሰብ እንቅስቃሴ መምራት የሚቻለው?
ያው እንደሚታወቀው እኛ ስራ አስፈጻሚ ኮሚቴ አባሎች ነን። ግማሹ የስራ አስፈጻሚ ኮሚቴ አባል ኦጋዴን ውስጥ ነው ያለው። የተለያዩ የስራ ድርሻዎችም አሉ። አሁን የውጭ ጉዳይ ሚኒስትራችን ኃላፊው አለ እኛ ጋር። እኔ ደግሞ የኮሚኒኬሽን ኃላፊ ነኝ እና ይህ በውጭ የሚደረግ ስራዎች ናቸው። ግን በሀገር ውስጥ የሚደረጉ ስራዎች ዋና ኃላፊዎቹ እዛ ሀገር ውስጥ ናቸው። ግን አብረን እንሰራለን፣ በየጊዜው እንነጋገራለን። ስለዚህ ጉዳይም ያሉ ሁኔታዎችን ስብሰባዎችን እናካሄዳለን፣ ስትራቴጂ እናቀዳለን። ይህ ሁሉ አሉ እና ምንም የሚያዳግተን ጉዳይ የለም።
እዚች ላይ አንዲት ተጨማሪ ጥያቄ ላንሳና በዩናይትድ ስቴትስ በመታደርጓቸው እንቅስቃሴዎች አዲስ አስተዳደር አለ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ዋናው በተለይ በአፍሪካ የሚከተለው የጸረ ሽብር እንቅስቃሴ እንደሆነ ሲገልጹ ነበር። እንደሚታወቀው ኢትዮጵያ ደግሞ የዩናይትድ ስቴትስ ከዚህ በፊት በነበሩ መንግስታት የጸረ ሽብር እንቅስቃሴ አጋር ሆና ነው የምትታየው። የትራምፕ አስተዳደር ለእናንተ ምን ተስፋ ምን ተጽዕኖ ያሳድራል ብላችሁ ታስባላችሁ?
እኛ እንደምናምነው ትራምፕ ያው ስትራቴጂውን ቀይሮ ድሮ የነበረውን ስታስኮ ይቀይራል ብለን ነው ምናምነው። ያ ደግሞ ለሾርት ራን በአጭር ጊዜ ውስጥ ምንም ሊያበጣ አይችልም። ለረጅም እቅዱ ደግሞ ምናልባት የኢትዮጵያ መንግስት ተጽዕኖ ሊያሳድር ይችላል። ምክንያቱም አይናቸው ጨፍኖ ነበረ የአሜሪካ መንግስት ቲፒኤልኤፍን የሚረዳው እና ያ ሁሉ እንዲጠራ ነው አሁን የሚደረገው። እንደምናውቀው ደግሞ ትራምፕ ይሰጥ የነበረውን እርዳታ ለአፍሪካ በተለይም ለአፍሪካ ቀንድ እንደሚቀንስ ነው የነገረን። ኢትዮጵያ ደግሞ ይህን ነበረ ሚስዩዝ የሚያደርጉት እርዳታውን ወስደው የተቸገሩችን ህዝብ ማካፈል እና መስጠት ቀርቶ ለራሳቸው ነበር የሚጠቀሙበት እና ይሄ የቲፒኤልኤፍን የወደፊት የመግዛት እድል ይመነምናል ብለን ነው ምናምነው።
በጣም ነው የማመሰግነው አቶ ሀሰን አብደላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የማዕከላዊ ኮሚቴ አባል እንደዚሁም ደግሞ በኮሚኒኬሽን ኃላፊነት እየሰሩ ነው ያሉት። ስለ ኦብነግ ስራዎች፣ እንቅስቃሴዎች እንደዚሁም የሚመራበትን መርሆች ስላብራሩልን በጣም አመሰግናለሁ።
እኔም የተሰጠኝን እድል በጣም ነው አመሰግነው። ታንክ ዩ።
የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን መስመሩን ለሙዚቃ ቃና አዘጋጅ ለጽዮን ግርማ ለቅላታለሁ። በነገራችን ላይ ነገ እሁድ የራዲዮ መጽሔት ተረኛ ነው፣ እንድታደምጡ እንጋብዛለን። መልካም ምሽት።
እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች ጤና ይስጥልኝ። ሰዓቱ ከአሜሪካ ድምፅ ሬዲዮ ምርጥ ምርጥ ጣዕም ያላቸው ዜማዎች ወደ እናንተ የሚደርስበት የሙዚቃ ቃና ፕሮግራም ነው። ሙዚቃዎቹን መራርጬ ፕሮግራሞቹን አሰናድቼ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዛሬ ቀኑ የካቲት 18 2009 ዓ.ም ነው። የካቲት ወር ደግሞ በአሜሪካ የጥቁሮች ታሪክ የሚወሳበት ወር ነው። እኔም ለዚህ ወር መታሰቢያ እንዲሆን ከዚህ ቀደም አስደምጫችሁ የነበረውን የጥቁር አሜሪካዊት ሙዚቀኛ ኒና ሲሞን ታሪክ ከሙዚቃዎቿ ጋር በድጋሚ አሰማችኋለሁ። ሳምንት ግን ለዚህ ወር ማጠናቀቂያ በአሜሪካ የጥቁሮች ታሪክ እና የሲቪል መብት እንቅስቃሴ ውስጥ ሙዚቃ ምን ያህል ኃይል ነበረው ከሙዚቃዎቹ ጋር በሰፊው ለመዳሰስ ሞክራለሁ። ለዛሬ ግን በኒና ሲሞን ታሪክ ቆይታ አድርኩ።
My mother was one of the greatest entertainers of all time.
Sun in the sky, you know how I feel.
When she was performing, she was an anomaly. She was brilliant. She was loved.
And I'm feeling good.
One and only Nina Simone.
እናቴ የሙዚቃ ስራዎቿን በመታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። What Happened ሲሞን በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። What Happened ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንዳስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓ.ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው።
I've got my man now. I've got my poor girl. He understands now.
right now. He understands now. I've got my man now. I've got my Porgy. Yes, I love you, Porgy. Don't let him handle me and drive me mad. If you can keep me, I'm gonna stay here with you forever, and I'll be glad. Yes, I love you, Porgy. Don't let him take me. Don't let him handle me with his hot hands. If you can keep me, I'm gonna stay here with you forever. I've got my man. Someday, I know someday that he's coming to call me. He's going to handle me and hold me so. It's going to be like dying, Porgy, when he calls me. But when he comes, to go.
በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21933 ዓመተ ምህረት ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ ያለች ነበር። የፕሮቴስታንት አማኝና ሰባኪ ነበረችው። እናቷን ተከትላ ቤተክርስቲያን በሄደችበት ወቅት በዛ ለጋድሚዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳም የተሰኘውን ዘፈኗን አዳምጠን ደግሞ እንመለሳለን። Gone home now. Gone home now. Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I
can't stand this pressure much longer. Somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. God damn. Hound dogs on my trail, school children sitting in jail, black cat cross my path, I think every day's gonna be my last. Lord have mercy on this land of mine, we all gonna get it in due time. I don't belong here, I don't belong there, I've even stopped believing in prayer. Don't tell me, I'll tell you, me and my people just about do. I've been there, so I know, they keep on saying go slow. That's what they say, go slow. That's what they say, go slow. That's what's the trouble.
Slow.
Washing the windows.
Slow.
Picking the cotton.
Slow.
When nothing but rotten.
Slow.
We're too damn lazy.
Slow.
I'm thinking it's crazy.
Slow.
Where am I going? What am I doing? I don't know. I don't know. Just try to do your very best. Stand up, be counted with all the rest. Everybody knows about Mississippi. Come boycotts. They try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me.
ሚና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ህይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ ኦል ጂም ክሮ ፎር ወመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ሲሞን የትውልድ መጠሪያዋ የነበረው ሲሞን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛል ነበረችምና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ወመን ኒና ሲሞን ከሰራቻቸው ሙዚቃዎች አንዱ ነው። ፎር ወመን
My skin is black. My arms are long. My back is strong, strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Yellow. My hair is long. Between two worlds,
My father was rich and white. He forced my mother late one night. What do they call me? My name is Sophronia.
ኒና በ1957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚህ አልበም ውስጥ የተካተቱት ፕሌን ኮልድሪንግ እና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ። አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶል በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። What Happened Simone በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይስማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጉድ ከኒና ሲሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጉድ እስቲ እንስማላት።
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. New life for me. Ooh, 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 ooh. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun.
ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከደህነታችንም ሆነ ከመፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰባይ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። Why the King of Love is Dead ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው።
We want to do a tune written for today, for this hour, for Dr. Martin Luther King. We stated before that the whole program is dedicated to his memory, but this tune is written about him and for him. And so we had yesterday to learn it, and so we'll see.
Once upon this planet Earth lived a man of humble birth, preaching love and freedom for his fellow man. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope to gain? Will my country is it too late for us all? And did Martin Luther King just die in vain? Cause he'd seen living with the threat of death ahead. Folks, you'd better stop and think, cause we're headed for the brink. What will happen now that he is dead? For equality for all people, you and me, full of love and goodwill. Hate was not his way. He was not a violent man. Bigotry that sealed his face. We can all shed tears, but it won't change a thing. Teach your people, will they ever learn? Must you always kill with burn and burn with guns and kill with guns and burn? Don't you know how we got to react? Don't you know what it will bring? But he had seen the mountaintop. He knew he could.
could not stop. Always living with the threat of death ahead. Folks, you'd better stop and think. Everybody knows we're on the brink. What will happen now that the king is dead? I'm gonna say he'd seen the mountaintop, and he knew he could not stop. Always living with the threat of death ahead. Folks, you'd better stop and think and feel again. Are we headed for the brink? What's gonna happen now in all of our cities? Our people are rising. They're living in lies, even if they have to die. Even if they have to die at the moment that they know what life is.
ኒና በነ ማሪያ ማኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይቷ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአይምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃው ዓለም ለመመለስ ወደ አውሮፓ ቀናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ1985 ዓ.ም ተመረተ ሙዚቃዋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ.ም ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርክ ታይምስ ዘጋቢ የኒና የድምጽ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ቱ ቢ ያንግ ጊፍትድ ብላክ የኒና ስሞን ተወዳጅ ዜማዋ ነበር።
To be young, gifted and black. Oh, what a lovely, precious dream. To be young, gifted and black. Open your heart to what I mean. In the whole
intact. Hey, you might say,
ኒና ስሞን የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ.ም ምረት ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው ዕውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው። እንደ ስካንደል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም። በህይወት ዘመኗ ከ500 በላይ ሙዚቃዎችን ያቀናበረች ሲሆን 60 አልበሞችን አሳትማለች። የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ1966 ውመን ኦፍ ዘ ይር እና በ1967 ፊሜል ጃዝ ሲንገር ኦፍ ዘ ይር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬያለሁ። የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ዘ ሰን በስካንደል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ።
Here comes the sun, little darling. Here comes the sun, I say. It's all right. It's all right. Here comes the sun, little darling. Here comes the sun, I say.
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በሶሪያ ምዕራባዊ ከተማ በሆምስ ዛሬ ደረሱ ጥንድ ያጥፍቶ ጠፊዎች ጥቃት በትንሹ ለ42 ሰዎች ሕይወት መጥፋት ምክንያት ሆነዋል። ከሰለባዎቹ መካከል አንድ ከፍተኛ የሀገሪቱ የደህንነት ባለሥልጣን ይገኝበታል ተብሏል። በሶሪያ የሰብአዊ መብቶች ቃፊር መግለጫ መሠረት ደግሞ በሀገር ውስጥ ደህንነት ጥበቃና በወታደራዊ የስለላ መስሪያ ቤቶች አቅራቢያ ያጥፍቶ ጠፊ ጥቃቶችን ያደረሱት በርካታ ሰዎች ናቸው። የኢራቅ ወታደራዊ ባለሥልጣናት እንደገለጹት በዩናይትድ ስቴትስ የሚታገዙት የኢራቅ ኃይሎች ወደ ምዕራብ ሞሱል ዘልቀው በገቡ ቁጥር ከባድ ምላሽ እየገጠማቸው ነው። ሞሱል የመጨረሻዋ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ጠንካራ ይዞታ መሆኗ ይታወቃል። ሌተና ኮሎኔል አብዱል አሚር አል ሙሐመዳዊ ለፈረንሳይ የዜና ወኪል ሲናገሩ ቀደም ሲል የሞሱልን አውሮፕላን ማረፊያ አስለቅቀው የያዙ በርካታ መንግሥት ወታደሮች በአሁኑ ወቅት የቱርክ ቆንስላ ጽሕፈት ቤትንና ሌሎች የመንግሥት ሕንፃዎችን ለማስለቀቅ ወደ ሰሜን የከተማይቱ መሀል እየገሰገሱ ናቸው ብለዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። አብራችሁን ስላመሻችሁ እናመሰግናለን። ፕሮግራማችንን የመራችልን ብርሃን ኃይሉ፣ ያስተናገድኳችሁ ቆንጂት ታዬ ነኝ። ደህና ደሩ።
This program has come to you from the Voice of America, Washington.